የኢትዮጵያ መጣኔ ሀብታዊ ይዞታ የዋጋ ግሽበት ኢትዮጵያ ለባትን ያለማቀፍ አበዳሪዎች እዳ ጨምሮ በተለያዩ ጉዳዮች ላይ ከገንዘብ ሚኒስትሩ ዴታ ዶክተር ኢዮብ ተካልኝ ጋር የተደረገው ዘለግ ያለ ቃለ ምልልስ የሚደመጥበት ነው። ዶክተር ኢዮብን ያነጋገራቸው አስማማው ነው። ወደ ዝግጅቱ እንሻገር።
የኢትዮጵያ የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ ለምናነሳቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑልን በአሜሪካ ድምጽ አድማጮቻችን ስም እናመሰግናለን። በመጀመሪያ አጠቃላይ ሐሳቦችን ከማሳታችን በፊት በቅርቡ ዓለም አቀፍ የገንዘብ ተቋም ያወጣው መግለጫ ነበር። በተለየ ባለፉት 2 ወራት በኢትዮጵያ የተደረጉ የኢኮኖሚ ፖሊሲ ማሻሻያዎችን ትግበራን አስመልክቶ ባወጣው ሪፖርት ሐሳብ ላይ ብነሳ ይቻላል ብዬ አስባለሁኝና ተቋሙ ባወጣው መግለጫ ላይ የእርስዎን ሐሳብ ምንድነው የሚለው ላይ በሱ ብንጀምር ይቻላል።
ጥሩ፣ አመሰግናለሁ አስማማው። በቅርቡ የተደረገው ማሻሻያ በተመለከተ የዓለም አቀፉ የፋይናንስ ተቋም ልዑክ የኢትዮጵያ ቆይቶ ነው የተመለሰው። የመጡበት አንዱ ምክንያት ያው እንደምታውቀው 3.4 ቢሊዮን የአሜሪካን ዶላር የሚያክል ድጋፍ ያለው ከአይኤምኤፍ ብቻ፣ ያው ሌሎቹ ሲጨምር ከፍተኛ ድጋፍ ነው ያለው። ፕሮግራም ቀርጸው እኛን ሪፎርም እያገዙ ነው። ይሄ ሪፎርም ምን ላይ እንዳለ ለማየት ነው ይሄኛው ልዑክ መጥቶ የነበረው። ከሪፖርታቸው እንዳየኸው በጣም በሚገርም ሁኔታ የተሳካ የሪፎርም ጅማሮ እንዳለ ነው ልዑኩ አረጋግጦ ሄደው። ከዛ በኋላ ፋክት ከትላንት ወዲያ ከአጠቃላይ የልማት አጋሮች ጋር እዚሁ አዲስ አበባ በገንዘብ ሚኒስቴር አዳራሽ ሰፊ ውይይት ነበረን። ብዙዎቹ የልማት አጋሮች ተጠበቁት በተለየ መልኩ በጣም በጥብቅ ዲሲፕሊን በማክሮ ቲሙ በመንግስት ከፍተኛ አመራር እየተመራ ያለው ኢኮኖሚ ማሻሻያ ኦፍ ፋንታስቲክ ስታርት በጣም በሚያበረታታ የሚያበረቃ ጅማሮ ላይ እንዳለ ነው ብዙዎቹ እያነሱ ያሉት። እኛም እስካሁን ባለው ሂደት በጣም ደስተኛ ነን። እንግዲህ ይህን ሪፎርም የበለጠ በማስፋት ከሪፎርም የሚጠብቀውን ያደገ ኤክስፖርት፣ ያደገ ኢንቨስትመንት፣ ከፍ ያለ ገቢ፣ አጠቃላይ ኢኮኖሚውን ያነቀውን ነገር በማስፋታት በአምራች ዘርፉም ከፍተኛ ሆነ ዘርፎች ላይ ከፍተኛ ውጤት ማየት መቻል አለብን። ቀጥሎ የሚለው ነገር እሱ ነው። እዚህ ላይ አተኩረን የምንሰራ ነው የሚሆነው።
እንደ መነሻ ካነሳን ዶክተር ኢዮብ ቀጥታ የመጀመሪያ ይሄ የሪፎርም ሀሳብ በመንግስት በእናንተ በኩል ይፋ ሲደረግ ያነጋገርናቸው ባለሙያዎች እየሰጡን ሀሳብን በቀጥተኛው ጥያቄ በሚባለው ላንሳው። የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ተቋም ሆነ ከሌሎች ዓለም አቀፍ ተቋማት ጋር በተያያዘ አሁን ተግባራዊ ማድረግ ጀምራለሁ ያለውን የኢኮኖሚ ሪፎርም ተግባራዊ ሲያደርግ በተለይ የዶላር የምንዛሬ ተመን በገበያ እንዲወሰን ሲያደርግ እሱን ጨምሮ ሌሎችም ቀደም ሲል ሲተገብራቸው የነበሩ ኢኮኖሚያዊ ማሻሻያዎች፣ የፖሊሲ እርምጃዎች ልክ ከዚህ በፊት ሌሎች ሀገራት እንደሆኑት ሁሉ በእነዚህ ዓለም አቀፍ ተቋማት አስገዳጅነት የተደረገና የኢትዮጵያ ኢኮኖሚ በአስቸጋሪ ሁኔታ ውስጥ ስለነበረ የተፈጠረ ነው የሚል ነው የሚል ሀሳብ ባለሙያዎች አንስተዋል። በእርግጥ ዓለም አቀፍ ተቋማት ስላስገደዷችሁ ነው ወደዚህ የኢኮኖሚ ሪፎርም የገባችሁት?
ሰው የኢትዮጵያ ኢኮኖሚ በምን ሁኔታ እንደነበረ የዛሬ 6 ዓመት አካባቢ የነበረውን ከለውጥ በፊት የነበረው ሁኔታ ማየት ነው። በእርግጥም በጣም አስቸጋሪ ሁኔታ ውስጥ የነበረ ኢኮኖሚ ነው። ባዶ ካዝና የተረከበ አመራር ነው ያለው። ሰው የዚህ ሪፎርም እሳቤ የዛሬ 6 ዓመት ነው የጀመረው። የመጀመሪያውን የሀገር በቀል ኢኮኖሚ ማሻሻያ ተመልሶ ብታይ ስለ ማክሮ ስታቢሊቲ፣ ስለ ዘርፍ ማሻሻያዎች፣ ስለ መዋቅራዊ ማሻሻያዎች ነው የሚያነሳው። ይህን ሰነድ ተመልሶ ማየት ይቻላል። አስቀድመን ያኔ የሀገር በቀል ኢኮኖሚ ማሻሻያ ሲዘጋጅ ጀምሮ ሲታሰብ የነበረ ሪፎርም ነው። ግን ሁሉም ሪፎርም የራሱ ጊዜ አለው። ለምሳሌ አሁን መጨረሻ ያደረግነው የውጭ ምንዛሬ ማሻሻያ ከመደረጉ አንድ ዓመት በፊት በደንብ አስበንበት ነው የገንዘብ ፖሊሲ ላይ ጠበቅ ያለ ማሻሻያ የተደረገው። በዚህ ምክንያት ነው አጠቃላይ የዋጋ ግሽበቱ እንዳየኸው የተረጋጋየው ነው። ይሄ የፖሊሲ አጀንዳ የታሰበበት ለረጅም ጊዜ ሲሰራበት የቆየ በመንግስት ኦውን የተደረገ አጀንዳ መሆኑን አይንክ ጠበቅ አድርጌ ላነሳለ ይፈልጋለሁ። ጊዜውን በተመለከተ ግን እንደምልሰው ነገር ጊዜው በጣም የዘገየ ነው። ትክክለኛው ጊዜ ምናልባትም የዛሬ 30 ዓመት ነው የነበረው። ይሄ ማሻሻያ አስማማው ለ10 ዓመታት የቆየ የኢኮኖሚ ዲስቶርሽን ነው ያስተካከለው። ከዚህ በፊት የነበሩ መንግስታት ሲፈሩ ሲያነሱ ሲጥሩት የነበረው ሐሳብ ነው የነበረው። መንግስት አሁን የሪፎርሙን አስፈላጊነት በደንብ አስቦ ነገር ግን ጊዜ አስቀምጦ አስቀድሞ እያንዳንዱን የሪፎርም ብሎክ ጨርሶ በራሱ ጊዜ ያደረገው ማሻሻል አለ ግን የተሳካው በነገራችን ላይ በጣም የታሰበበት በደንብ ጊዜ የተደረገበት ሪፎርም ተሆነ ነው ለብዙዎቹ ሲገርም ድረስ። እንግዲህ በቅርብ ባሉ የማክሮ ማሻሻያዎች በዚህ ደረጃ ኮርስ ገና እኛ ያስቀምጥነው ጊዜ ገና ነው የሚቀጥሉት ራሱ ስራ መስራት አለብን። ግን እንዲህ አይነት ጠንካራ ጅማሮ ያለው ማሻሻያ መጥቀስ የምችል አይመስለኝም። ብዙዎቹ ልምምድ እንዴት ሳካ ስላልነበረ ይሄ የሆነው
ምናልባት ዶክተር ጊዜ ላኳርዶስ ምናልባት ጊዜው በአሁን የሪፎርሙን በእነዚህ ለቶራት ጊዜ ውስጥ ስኬታማ ነው ብለህ ለመደምደም የሚያስችል ጊዜ ላይ ነው ያለ ነው
አይደል? ጅማሮ ጥሩ ነው ያልኩ ለዚህ ነው በጥርጣቄ ያልኩ። ጅማሮ ምንም ጥያቄ የለውም። አንድ አምባራር ወዳጄ ያለውን አናሎጂ ልንገርህ በጣም ስለወደድኩት፣ እንደ አውሮፕላን በረራ ነው ብሎታል። አሁን አውሮፕላኑ እንደተነሳ አረጋግጠናል፣ ቴክ ኦፍ አድርጓል። ከዛ በሮ ሂዶ ላንድ ማድረግ አለበት። የማያካካው ነገር ቴክ ኦፉ በጣም ጥሩ ነው የነበረው። አየሩ ላይ ያሉ የሚያንገዳግድ ነገር ሊፈጠር ይችላል፣ ለዚህም በደንብ አስበንበታል። ይህንን በስርዓት ከመራ ነው በጣም የተሳካ ላንዲንግ እንደሚሆን ግን ተስፋ ማድረግ ይቻላል። ግን ጅማሮ ላይ በማያወላዳ መልኩ በጣም ጥሩ ነው። የውጭ ምንዛሬ ብታይ እኮ አሁን የብላክ ማርኬቱ እና የፎርማል ማርኬቱ ልዩነት ኦልሞስት ኮላፕስ አድርጓል። የኤክስፖርት ምላሽ የሀዋላ ምላሽ በጣም የሚያበረታታ ነው። ዝርዝር ቁጥሩን እናነሳ እንችላለን፣ ግን
እሱን በተመለከተ ኋላ ላይ ማነሳው አለ። ግን አሁን ያነሱልኝን በተለይ ለአድማጩ ግልጽ ለማድረግ እርስዎ ታስቦበት የተደረገ ነው ብሎኛል። ነገር ግን በመሀል ላይ የብርን የመግዣ ዋጋ በተመለከተ እና የዶላርን የምንዛሬ ተመን በተመለከተ የኢትዮጵያ መንግስት ውሳኔ ላይ ይወጡ የነበረው እናንተ ከዓለም አቀፍ የገንዘብ ተቋማት ጋር ድርድሮች ስታደርጉ ይወጡ በነበሩ መረጃዎች መሰረት ኢትዮጵያ የዶላርን የምንዛሬ ተመን በገቢ አልተወሰነ የሚሉ ሀሳቦች በተነሱ ጊዜ ሁሉ በፍጹም ይህን የማድረግ ሀሳቡም የለንም፣ የብርን የመግዛት አቅም በዚህ ደረጃ የማዳከም ሀሳቡ የለንም፣ እንደውም አንዳንዶቹ የብርን የመግዛት አቅም በመጠኑ የማዳከም እንጂ በገቢያ እንዲወሰድ የማድረግ አይደለም የሚል ብላሽ በእናንተም ከፍተኛ አመራሮች በኩል በብሔራዊ ባንክ ገዥውን ጨምሮ ሲሰጥ ነበረ። ድንገት ግን ብርን የመግዛት አቅም በዚህ ደረጃ በጣም የሚያዳክም እና የዶላሩን የምንዛሬ መጠን በገቢያ እንዲወሰድ የሚያደርግ ውሳኔ ድንገት ተግባራዊ ተደረገ። ስለዚህ ይህ ነገር እርስዎ ከገለጹልኝ ታስቦበት ከተደረገው ነው የሚለው ይልቅ አስገዳጅ ነው የሚለውን ሀሳብ የሚያጠናክር አይደለም?
በጭራሽ ሰማው ተመለሰ ያልናቸው ነገሮች ደጋግመን ዲቫሉዌሽን ብዙ ጊዜ ገበያ ላይ ይነሳ የነበረው መንግስት ዲቫሉዌት ሊያደርግ ነው። ይሄ ማለት ምንድን ነው? በተወሰነ መጠን የብርን የመግዛት አቅም ማዳከም ማለት ነው። ሰው እንዲህ አይነት ሀሳብ በጭራሽ የለንም። ሰንሰብል የሆነ ትርጉም የሚሰጥ የማክሮ ማሻሻያ ሁል ጊዜ ማለት እኔ ራሴ ፐርሰናሊ የዚህ የዲቫሉዌሽን አጀንዳ ሲነሳ በማህበራዊ ሚዲያ ያነሳሁትን አስታውሳለሁ። ዲቫሉዌሽን የሚባል አጀንዳ የለንም እኛ፣ ሰንሰብ የሆነ ትርጉም ያለው የማክሮ ማሻሻያ ነው ማድረግ የምንፈልገው ብለን ነበር ያለው። ግን ይሄ አጀንዳ በጣም በጥብቅ ዲሲፕሊን ስለተመራ እንዳልከው ኢቨን ትልልቅ የዜና አውታሮች ፕሮባብሊ እናንተንም ጨምሮ ወዴት ይሄድ እንዳለ በደንብ የገመቱ አይመስለኝም። በዚህ ምክንያት ዜናው እንደ ብሬኪንግ ኒውስ ሆኖ መጥቷል። ይሄ ደግሞ ትልቅ ስኬት ነው፣ የተመራበትን ዲሲፕሊን ነው የሚያሳየኝ። ግን ይሄን እንዳልኩ ባለፉት 2-3 ዓመታት ኢንፋክት ዝግጅት በሰፊ ሲደረግ የነበረው በጣም በጥብቅ ዲሲፕሊን በኮር ጠቅላይ ሚኒስትሩ የተመራው የማክሮ ቲም ሲደረግ ነበር። የገንዘብ ፖሊሲውን በጣም ማጥበቅ ለምን አስፈለገ? እንደዛ ካልሆነ ከዛሬ ዓመት በፊት የገንዘብ ፖሊሲው ጠበቅ አላለ። የፊስካል ፖሊሲ ታስታውሳለ፣ አምና ያወጅነው በጀት በጣም ኮንሰርቫቲቭ በጀት ነው የነበረው። ለምን? ኢኮኖሚውን ማረጋጋት ስለነበረብን። አጠቃላይ የውጭ ምንዛሬ ማሻሻያ በፊስካል በኩል እና በገንዘብ ፖሊሲ በኩል ካልተደገፈ በስተቀር እንደማይሳካ ስለሚታወቅ ይህንን አስበን ጊዜ አስቀምጠን አስቀድመን የሰራናቸው ስራዎች ናቸው። በደንብ ላረጋግጥ የምፈልገው የሚያኮራ ስራ ነው የተሰራው። አይ ቲንክ ይሄ ታሪክም የሚያነሳው ነው የሚሆነው። ኤክሰፕሽናል የሆነ የኩርተት ለሚስሩ አመራር ነገሮችን ሰከን ብሎ ከግራቀኝ አይቶ በራሳችን ጊዜ በራሳችን ሁኔታ እንድንወስን መደረጉ የውጤቱ አይቲንክ ቁልፍ ማስረጃ ነው ብዬ ነው ማለት።
አሁን እርስዎ እንዳነሱልኝ የኢትዮጵያ የኢኮኖሚ ሁኔታም እነዚህ ማሻሻያዎች ተግባራዊ ለማድረግ በሚያስችል ሁኔታ ላይ ነው በኢትዮጵያ የምትገኝ። ከፍተኛ ሁኔት የውጭ ምንዛሬ ጥረት ያለበት ኢኮኖሚ በተለያዩ መልኮች የሚፈተንበት ነው እና በእርግጥ ጊዜውም አሁን አይደለም የሚልም የኢትዮጵያ ኢኮኖሚ ይህንን ለመተግበር እነዚህ ማሻሻያዎች ለመተግበር በሚያስችል ቁመና ላይ አይደለም የሚልም በባለሙያዎች ይነሳ ነበር። በእናንተ በኩል በዚህ ደረጃ የገመገማችሁት ከአይኤምኤፍ ጋር ባደረጋችኋቸው ድርድሮች ላይ አሁን እርስዎ እንዳነሱልኝ የእናንተ ያቀረባችኋቸውን ሀሳቦች በመቀበል ነው ወይስ የቀረቡላችሁ ቅድመ ሁኔታዎች የሉም ወይ?
አዎ፣ ይኸውልህ ውጭ ምንዛሬ በገበያ መወሰን አዲስ የፖሊሲ ሀሳብ አይደለም። ይሄ ዋጋ ልክ ሳይሆን ሲቀር የሚያመጣ ዲስቶርሽን አለ። ነገራችን ላይ በሁለት ገበያ ሲካሄድ የነበረው ውጭ ምንዛሬ እኮ የፈጠረው ዲስቶርሽን በዋነኛነት የኢትዮጵያን ኢኮኖሚ እየጎዳ ነው የነበረው፣ ድሃውን ነው ሲጎዳ የነበረው እንጂ አክሰስ ያላቸው ሰዎች በተሻለ ሁኔታ በረከሰ ዋጋ የውጭ ምንዛሬ ሲያገኙ፣ ሌላው ሰው ደግሞ ይህንን እድል ሳያገኝ የቆየበት ሁኔታ በዚህ ምክንያት የገቢ እቃዎች ላይ ከፍተኛ የዋጋ ጫና፣ አላስፈላጊ ጫና ያበርበት ሁኔታ የነበረው። የመኪናን አንድ ምሳሌ ይህን ጥራት ሰላየ ነውን ላስረዳ። አንድ መኪና ኢምፖርት የሚያደርግ ሰው በጣም የሚገርምህ ዶላርን እስከ 170-180 ብር አካባቢ ከፍሎ ነው የሚገዛው። 120 እንደዚህ ይከፍላል ብላክ ማርኬት ላይ። ከዛ ደግሞ ለባንከሩ የሚሰጥ ጉቦ አለ፣ ለኤክስፖርተሩ የሚከፍሉ ሌላ እንትን አለ። ይሄ ከኢምፖርተሮች ጋር በተደረገ ውይይት የተሰራ ጥናት እንዴት እጅግ ከፍተኛ እንደነበረ ጫናው ኢኮኖሚ ላይ የሚያሳይ መስሎ ዲስቶርሽን ጠቃሚ እንዳልሆነ እና መስተካከል እንዳለበት ምንም ብዥታ የለውም። እንዳልኩ በአንደኛው ማሻሻ አስቀድመን ማክሮ ሪፎርም ማድረግ አለብን ስል ይህንን ያነሳውን የፎሬክስ ሪጅሙን ጨምሮ ያነሳነውም ይሄ መደረግ ያለበት ጉዳይ ስለሆነ ነው። ከአይኤምኤፍ ጋር ያላግባባን ጉዳይ ምንድን ነው? መቼና እንዴት ይሆናል? የትኛው ፖሊሲ ቀርበሉ የሚለው ነው። የዛሬ 5 ዓመትም እኮ ስለ ሪፎርሙ ኢምፖርታንስ ያነሱ ነበር የአይኤምኤፍ ሰዎች። ግን አይደለም እኛ የምንሰራ ቤት ስራ አለን። በአቅርቦት ረገድ ብዙ ስራ ይቀርባል። እሱን እንስራ። ግብርናው ሪስፖንድ ያድርግ። እንዳልኩ በመሀል በተፈጠረው የፖለቲካ ሁኔታ እንደምታውቀው አይኤምኤፍ ፕሮግራም ጀምሮ አቋርጧል። እኛ ግን ከአይኤምኤፍ ጋር ውይይት ስናደርግም ይህንን ሪፎርም አጠናክረን ቀጥለን የገንዘብ ፖሊሲውን የፊስካል ፖሊሲው ላይ ይህንን ሪፎርም ስንሰራ እኮ አይኤምኤፍ የለም፣ ፕሮግራም የለንም። ኢንፋክት ውይይትም አልነበረንም። በፖለቲካ ጫና ምክንያት ፕሮግራም አቋርጠው አቁመዋል። ይሄ ግን መንግስት ኦል ያደረገው ሪፎርም ስለነበረ እና ይችን ጊዜ ደግሞ አስቀድመን ያስቀምጥናት ስለነበረች በዚህ ምክንያት ነው የተሰራው። አሁን ነው ኢንፋክት እንዳልኩ ጥሩ ጊዜው የዛሬ 30 ዓመት ነበር። ግን በቤስት ታይም ነው ሁሌ እንደሚሉት የተሻለ ጊዜ ደግሞ ዛሬ ነው። በዚህ ምክንያት ነው ዛሬ ያደረግነው። ግን ዝግጅት አስፈልግ ስለነበረ ለምሳሌ ይሄ ሪፎርም ድሃው ላይ ጉዳት ሊያመጣ ይችላል፣ ይሄ እንዳይሆን የሴፍቲኔቱ እንዴት መደገፍ የምንችለው፣ የደሞዝ ማሻሻያ ምን ያህል ማድረግ እንችላለን። ኢቨን ዘይት እኮ ከወራት በፊት ነው ገዝተን ያስገባ ነው። እንደዚህ እንደት ሊሆን ይችላል? ምክንያቱም አቅርቦት ችግር እንዳይመጣ ምናልባት ቢመጣ በመንግስት የመድረሶች እኮ ንቀ ነው ማለት አስቀድሞ ከወራት በፊት ነው የታዘዘው እና ጊዜው ትክክለኛ ነው ለማለት ነው።
እነሱ ላይ ነው ጥያቄዎች የሚነሱት። መጀመሪያም ተግባራዊ ሲደረግ ባለፉት 2 ወራት የመጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ ዝግጅቶች መደረጋቸውን በተለይም በበጀቱ ላይ ተጨማሪ በጀት የሚጠቅበት ሁኔታ እንደሚኖር፣ ነገር ግን ባለፉት ጊዜያቶች ማህበረሰቡ ለከፍተኛ ችግር ይዳረገ መሆን ለእኛ ገልጾልናል የተባሉት ቃል የተገቡትን የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም?